ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ይህን ሰውዬ ግርማ የሺጥላ የተባለ እርግጥ ዛሬ በህይወት ባይኖርም ታሪክ የሚያስታውሰው ለወደፊት የፋሽስቱ የአብይ አህመድ አገልጋይ በመሆኑ የወገኑ የአማራ ህዝብ ጠላት በመሆኑ ነው። ሀቁ መነገር ስላለ ታሪክ የሚያስታውሰው በዛ መልክ ነው። ግን አንድ ነገር ልበልና ማንም ይግደለው ማንም እንደኔ ከሆነ ይህ ሰውዬ አንድ ጊዜ ብቻ ሳይሆን 1000 ጊዜ ቢሞት እኔ ለሱ መሞት እንትንም ሀዘን የሚደለው ማንም እኔ በበኩሌ ብትጠይቀኝ ፈጣሪ የህፃናት የታረዱትን ህፃናቶች ደም አይቶ መልስ ሰጥቷል ነው። በወለጋ ውስጥ የታረዱትም ይሁኑ በአማራ ክልልም ውስጥ የታረዱት ይሁኑ ብቻ
እንኳን ሞት የምትለውን እኔ እጋራለሁ። ፕራክቲካሊ ግን በሱሙ በህይወት እያለ የበደለው የአማራ ህዝብ ተጠቃሚ ነው፣ ይጠቀማል። በመገደሉ ትርፍን የአማራ ህዝብ የአማራ ኃይሉ ትርፍ ያገኛሉ፣ ይጠቀማሉ፣ ወይስ ማንም ይጠቀሙ?
እጫቱም ይሄ ሰውዬ እንዳውም ለርዕሰ ብሔርነት እንደታጨ ሁሉ ሰምተና እና ይሄ ሰውዬ በህይወት ብዙ የበለጠ ጉዳት ሊያደርስ መገመት እንደምን እንዳውም አሁን በአማራ የኦነግ ኃይል በመከላከያ ዩኒፎርም ገብቷልና ትልቅ ጥፋት ለማድረስ ተደግሶ ነው የገባው እና አሁን ጀምሮታል እና እያጠፉ ነው፣ እየገደሉ ነው።
አሁን ግርማ የሺጥላ ከመገደሉ ከሐሙስ በፊት ያለውን የአማራን ፖለቲካ ሁኔታም እንመልከተው በጥሞና። ልዩ ኃይሉና አማራ ፋኖ ትጥቅ መፍታት አለባቸው ብሎ ሰራዊት ልኮ ማስፈታት ግን አልቻለም። ህዝቡ ወጥቶ ተከላክለዋል። ሁኔታዎች አልፈቀዱለትም። ምክንያት አይፈልግም። ፋሽስት የሚለውን ተቀብለን የሚፈልግበት ኤክሰፕሽናል ኬዝ ደግሞ አለ። ኤክሰፕሽናል ኬዞቹ ምንድን ነው? ለማስ ለሆነ ዘመቻ ኤክሰፕሽናል ኬዝ ይፈልጋል። ትግራይን መጥቀስ እችላለሁ። የሰሜን እዝ የሚለው ጥቃት ተነግሮ ነው ወደ ጦርነት የተገባው። እዚህ ጋር የመንግስት ባለስልጣንን የገደለ ጽንፈኛ አሸባሪ ኃይል አለ። እሱን ለማጥፋት ዝመት ብሎ ማዝመት በጣም ሁለቱ ይለያያሉ ለኔ።
እነ አብይ አህመድ ወይም አሁን እሱ የሚመራው ፋሽስታዊ ስርዓት ለዚህ ሁሉ ጉዳይ ያለው አይመስለኝም። እርግጥ አሁን በመጨረሻ ያልካት ለውጭ ኮንሰምፕሽን የውጭ ደጋፊዎቹን ለማሳመን ምን አሁን ለሚፈጽመው ወንጀል አሁን እንደዚህ ያለ ነገር ተፈጽሞ ነው ብሎ ለማለት ለዛ ሊጠቅመው ይችላል። ለዛ እንደ ምክንያት ሊያቀርበ እና አገር ቤት በአሁኑ ሰዓት በሆን ኖሮ አሁን እየተሰራ ያለውን ነው የምሰራው ማለት ነው። በቃ የተፈለገውን መንግስትን ይጠቅማል ብለው አሁን ያለውን አገዛዝ ይጠቅማል፣ ይህን ዘረኛ ስርዓት ይጠቅማል የምለውን ነገር ነው የምሰራው ማለት ነው። እና ግን እውነተኛ ፖሊስ መስራት የነበረበት ምንድን ነው? ይሄ ነገር የተፈጸመበት ቦታ በአስቸኳይ መድረስ ያለ የአካባቢው ፖሊስ ደርሶ ያንን አካባቢውን የክራይም ሲኑን ወንጀሎ የተፈጸመበትን ቦታ ይከልላል። ከልሎ በተለይ በምርመራ ስልጠና የወሰዱ ፖሊሶች እንዲመጡ ይደረጋል። መርማሪዎች
የጸጥታና ደህንነት ግብረ ኃይል የተባለውና ሙሉ በሙሉ የፋሽስቱ ኦህዴድ ስብስብ የሆነ ቡድን በመላው የአማራ ህዝብ ላይ ጦርነት በማወጅ ሰራዊት አዝምቷል። በራያ ቆቦ፣ በሰሜን ሸዋና በጎንደር መጠነ ሰፊ የሆነ ኦነጋዊው የኦህዴድ ሰራዊት በመሰማራት በቆቦ የፋኖ ምሬ ወዳጆን የዘጠኝ ወር ነፍስ ጡር ባለቤቱን ጨምሮ 15 የቤተሰቡን አባላት አፍኖ ወስደዋል። በሸዋ ይፋ ጦርነት የተከፈተ ሲሆን አማራው የክተት አዋጅ አውጇል። የብልጽግናውን ባለስልጣን ግርማ የሺጥላን በመግደል እጁ ያለበት ቁጥር አንድ ተጠርጣሪ ሆኖ የተገኘው የአብይ መራሹ ኦህዴድ ብልጽግና መሆኑን መረጃዎች እያመላከቱ ሲሆን፣ ይኸው ቡድን በአርቲፊሻል ኢንቴሊጀንስ ዲፕ ፌክ ቴክኖሎጂ በመጠቀም የፋኖ ምሬ ወዳጆ ድምፅ አስመስሎ በመስራት ሊያሰራጭ የሞከረው የሐሰት ፈጠራ መጋለጡ። ሰላም ጤና ስትልኝ ክብሯትና ክብሯን አድማጮች፣ ይህ ጋሻ የአማራ ድምፅ ራዲዮ የሚያዝያ 22 ቀን 2015 ስርጭት የዛሬ ዕለት ሰንበት ፕሮግራም ነው። ክብራትና ክብራን አድማጮቻችን፣ በፋሽስታዊ የኦህዴድ ብልጽግና ቡድን በአማራ ህዝብ ላይ በታወጀው ጦርነት ላይ ያተኮረን ልዩ ዝግጅት ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ትከታተሉን ዘንድ በአክብሮት የምጋብዛችሁ የዕለቱን ፕሮግራም አዘጋጅቶ የሚያቀርብላችሁ እኔ ወንድወሰን ተክሉ ነኝ። መልካም ቆይታ። በኮምቦልቻና በደሴ ግንባር ፋሽስቱ አብይ አህመድ በሻለቃ መላኩ ቶላ የሚመራ ኮማንዶ ሰራዊት በማሰማራት ጭፍጨፋ እያካሄደ ሲሆን እስካሁን ድረስ ከኮምቦልቻ ብቻ 7 ወጣቶችን በግፍ መረሸናቸው የታወቀ ሲሆን በአጠቃላይ በሰሜን ሸዋና በወሎ የሚካሄደውን ጸረ አማራ ወታደራዊ ዘመቻ ሜጀር ጀነራል ግዛው ኡማ እንደሚመራው የጋሻ ምንጮች ጠቁመዋል። በሰሜን ሸዋና በወሎ የተከፈተው ኦህዴዳዊ ወታደራዊ ዘመቻ የኔትወርክ ግንኙነት በማቋረጥና በተለይም በቆቦ ሙሉ በሙሉ መብራት በማጥፋት ጨፍጫፊው ሰራዊት ሌሊቱን በየቤቱ እየዞረ ወጣቶችን በማደን በርካታ ወጣቶችን ማፈኑና መግደሉን ከቆቦ የደረሰ መረጃ የሚጠቁም ሲሆን የጦር መሳሪያ ፈልጋለሁ በማለት ቤት ለቤት ፍተሻ የተሰማራው ታጣቂ ኃይል በቤት ውስጥ የተገኘን ገንዘብ፣ ወርቅና ሞባይል ስልኮችን በመዝረፍ ጭኖ መውሰዱን ማወቅ ችለናል። ከዚሁ ከወሎ ተኮር ዜና ሳንወጣ በደቡብ ወሎ ሀይ ከተማ አስተዳደር በርካታ ወጣቶችን እያፈሰ በማሰር ለፋሽስቱ አብይ መራሹ የኦህዴድ ብልጽግና ቡድን ያላቸውን ታማኝነት ለማሳየት እየሰሩ መሆናቸውን ምንጮቻችን ጠቁመዋል። በዚህም መሰረት አርብ ሌሊት ከያሉበት እየታደኑ ለጅምላ እስር ከተዳረጉት በርካታ ወጣት አማራውያን መካከል አቶ ብርሃን አበራ ይመር፣ መምህር መሐመድ ይማም፣ አቶ ዘርአይ እንድሪስ የሚገኙበት ሲሆን በአፈሳው በደርዘን የሚቆጠሩ ወጣቶች እየታፈሱ መታጎራቸውን ማወቅ ተችሏል። በዚህ የቆቦ ዘመቻ የጀግና ፋኖ ምሬ ወዳጆ ቤተሰብ የስምንት ወር ነፍሰ ጡር ባለቤቱን ጨምሮ 15 የቤተሰብ አባላት በዚሁ በአብይ መራሹ ኦነጋዊ የኦህዴድ ሰራዊት ታግተው ተወስደዋል። ቅዳሜ ሚያዝያ 1 ቀን 2015 ፋኖ ምሬ ወዳጆ የታፈኑ ቤተሰቦቹን ለማስለቀቅ እንቅስቃሴ እያደረገ ባለበት ሁኔታ በጠላት ሰራዊት ከበባ ውስጥ ለመግባት ቢችልም በአካባቢው ያሉ የፋኖ ባልደረቦቹ ፈጥነው በመድረስ ከበባውን መስበር ቢችሉም የምሬ ቤተሰቦች ግን እስካሁን በእገታ ስር እንዳሉ ነው ማወቅ የተቻለው። አብይ መራሹ ፋሽስታዊው የኦህዴድ ብልጽግና ቡድን በአርቲፊሻል ኢንቴሊጀንስ ዲፕፌክ ቴክኖሎጂ አዲስ አበባ በሚገኘው የኢትዮጵያ አርቲፊሻል ኢንቴሊጀንስ ድርጅት ውስጥ በመጠቀም የምሬ ወዳጆን ድምፅ አስመስሎ በመስራት ግርማ የሺ ጥላን የገደለው ምሬ ወዳጆ ነው በማለት ጠለፍኩት ያለውን የስልክ ንግግር በማሰራጨት ምሬ ላይ እርምጃ እንዲወሰድ ውሳኔ መተላለፉን ማወቅ ተችሏል። ሆኖም የምሬ ወዳጆ ድምፅ ነው ተብሎ የተሰራጨው የስልክ ንግግር ሲደመጥ በዘመኑ ቴክኖሎጂ የተሰራ የፈጠራ ቅንብር መሆኑ ወዲያውኑ ታውቆ የአብይ መራሹ ቡድን ሴራ መሆኑ ሊጋለጥ ችሏል። ከግርማ የሺ ጥላ መገደል ማግስት የብሔራዊ ደህንነት የጋራ ምክር ቤት በአማራ ላይ ጦርነት ማወጁን በይፋ ካሳወቀበት ቅጽበት ጀምሮ የአማራን ታጣቂ ኃይሎች ማለትም የአማራን ልዩ ኃይል፣ የአማራን ፋኖ፣ የአማራን ሚሊሻና ነፍጥ የታጠቀን አማራ በሙሉ አስወግዳለሁ ብሎ ዘመቻ የከፈተ ሲሆን በሰሜን ሸዋ በመሃል ሜዳ በኤፍራታ ግድም እና በአጣዬ ወረዳዎች ልዩ ኮማንዶ በማሰማራት በህዝቡ ላይ የመሳሪያ ንጥቃና የጭፍጨፋን ዘመቻ ከፍቶ በማጧጧፍ ላይ ይገኛል። ከሰሜን ሸዋ እስከ ወሎ፣ ከጎጃም እስከ ጎንደር ድረስ በተከፈተው በዚህ በአብይ መራሹ ፋሽስታዊ ዘመቻ አማራው እጅ ሳይሰጥ ራሱን ለመከላከል በመዋጋት ላይ መሆኑንም ማወቅ ተችሏል። ይህ በእንዲህ እንዳለ ሐሙስ ሚያዝያ 19 ቀን 2015 በመሃል ሜዳ ልዩ ስሙ ጓሳ በተባለ ጫካ ውስጥ ማንነታቸው ባልታወቁ ኃይሎች በጥይት ተደብድቦ ከተገደለው ግርማ የሺ ጥላ ጋር የሞቱት ሰዎች ቁጥር 7 የደረሰ ሲሆን ባለቤቱ ግን ለህይወቷ በማያሰጋ ሁኔታ በጥይት ተመታ መቁሰሏን የጋሻ ምንጮች መረጃ ይጠቁማል። አቶ ግርማ የሺ ጥላ ግድያ የተፈጸመው በታማኝነት በሚያገለግለው የኦህዴድ ብልጽግና መሆኑን የድርጊቱን አፈጻጸም በቅርበት እየተከታተሉ ያሉ የተለያዩ ባለሙያዎች እየገለጹ ሲሆን በተመሳሳይ አቶ ሰማ ጥሩነ ከተቃጣበት የግድያ ሙከራ ለጥቂት ማምለጥ እንደቻለ ማወቅ ተችሏል። በግርማ የሺ ጥላ ግድያ የአብይ አህመድ ገዳይ እጆች በጣም ጎልተው ይታያሉ ያሉት ባለሙያዎች አንደኛ፣ ግድያው በተፈጸመ ሰዓት ባልሞላ ጊዜ ውስጥ አብይ አህመድ ባወጣው አጭር መግለጫ የገዳዮቹን ማንነት የገደሉበት የሞተበት ምክንያት የተገደለበትን ስፍራ በመግለጽ በገዳዮቹ ላይ ዘመቻ እንከፍታለን ብሎ የደመደመበትን በመጥቀስ አንድ ሰው በዚያ ፍጥነት እንደዚያ አይነት የተሟላ መግለጫ ለመስጠት ግድያውን የፈጸመው ራሱ ሲሆን ብቻ ነው በማለት ይገልጻል። ሁለተኛ፣ አቶ ግርማ የተገደለበት ጓሳ የተባለው ጫካ እጅግ አስጊና አስፈሪ ከመሆኑ የተነሳ ባለስልጣናትን ጭነው የሚጓዙ ሹፌሮች ከመቶ እስከ መቶ ሀያ በሰዓት እየበረሩ የሚያልፉበት ስፍራ በመሆኑ አቶ ግርማ የሺ ጥላ በስብሰባ ውለው በጓሳ አቋርጦ ወደ ደብረ ብርሃን ሲጓዝ ለገዳዮች ትክክለኛ መረጃ ካልደረሰ በስተቀር ግድያውን መፈጸም እንደማይችሉ በመጥቀስ ያንን አይነት መረጃ ያለው ደግሞ ራሱ የአብይ መራሹ ቡድን በመሆኑ ግርማ የተገደለው ለፖለቲካ ጥቅም ተብሎ በራሱ በአብይ ነው ሲሉ ይገልጻሉ። ሶስተኛ፣ የግርማ የሺ ጥላ የአብይ ታማኝ አገልጋይ ሆኖ በጸረ አማራነቱ የታወቀ መሆን ለአብይ የሴራ ኢላማ በጣም ተመራጭ ያደረገው ሲሆን ግርማ የተገደለው ለእኔ ታማኝ ሆኖ በመስራቱ ነው የሚል ተራና ቀላል አመክንዮን ለህዝብ እሸጣለሁ በማለት ግርማን እንደገደለው ይገልጹና መጨረሻ ላይ አራተኛ፣ ግርማ ሊገደል የቻለው አብይ መራሹ የወዴድ ቡድን የአማራ ልዩ ኃይልና የአማራን ፋኖ ትጥቅ ገፎ ማፍረስ ባለመቻሉ በአማራ ላይ ሊያዘምት ያዘጋጀውን ሰራዊት ለማዝመት ግርማን መጠቀሚያ አድርጎ ገሎታል በማለት ይገልጹና ይህንንም በማስረጃ ሲያስደግፉ በግርማ የሺ ጥላ መገደል ቅስፈት መላው የኦህዴድ ባለስልጣናት ከአማራ ብልጽግና ይበልጥ ለግርማ አዛኝ ተቆርቋሪ መስለው በማስተጋባት በቀጥታ የኃይል እርምጃ እንዲወሰድ የወተወቱበትንና በማግስቱም የደህንነትና የጸጥታ የጋራ ግብረ ኃይል የተባለው የኦህዴድ ስብስብ የጦርነት ዘመቻን ማወጁን በመግለጽ ግርማ የሺ ጥላ በአማራ ላይ ለመክፈት ለታቀደው ዘመቻ ማስገቢያነት በአብይ መራሹ የኦህዴድ ብልጽግና መገደሉን አስረግጠው ይገልጻል። ስልጣን ከያዘበት ከመጋቢት 24 ቀን 2010 ጀምሮ አብይ አህመድ አሊ ኢንጂነር ስመኘው በቀለን ሀብሎ በመግደል የግድያ ፖለቲካውን ያስተዋወቀንና አብዛኛው ህዝባችን ትኩረት ያልሰጠው በመሆኑ እነ ዶክተር አምባቸው፣ ጀነራል አሳምነው ጽጌ፣ ፖሊስ ኮሚሽነር አብር አዳሙን፣ ጀነራል ሰዓረን፣ ፋኖ ሻለቃ አስቻለው ደሴን፣ አርቲስት አጫሉ ሁንዴሳን ጨምሮ ከ20 በላይ ታዋቂ የፖለቲካ ግድያዎችን የፈጸመ ቢሆንም የአንዱንም ግድያ ተጠርጣሪ ለፍርድ አቅርቦ የማያውቅ ቁጥር አንድ በግድያ ተጠቃሚ ገዢ ነው። ዛሬ ደግሞ በድጋሚ አማራን ወሮ ትጥቅ ገፎ አይደለም መሳሪያውን ቀበቶውንም እናስፈተዋለን ብሎ የፎከረውን ዛቻ ለመተግበር አገልጋይ ባሪያውን ግርማ የሺ ጥላን በአማራ ህዝብ ዘንድ እጅግ መጠላቱንና መተፋቱን በመጠቀም የጦስ ዶሮ በማድረግ ሊገለውና በሱም መገደል አሳቦ አሁን የከፈተብንን ዘመቻ ለማወጅ እንደቻለ መረዳት ይቻላል። ስለዚህም መላው የአማራ ህዝብ የሞተው ጸረ አማራ የኦህዴድ አገልጋይ የአማራ ብልጽግና፣ የገደለው ጸረ አማራ የኦህዴድ ብልጽግና መሆኑን አውቀህ ግርማ የሺ ጥላ በህይወት ዘመኑ ክስ በደለህ በደል ሌላ አሁን ደግሞ ራሳቸው ገለው አዛኝ በመምሰል የዘመቱብህን የጠላት ኃይሎች እንደ ህዝብ እንደ አንድ አማራ ትንሽ ትልቅ ሳትል መክተ ማክሸፍ ይጠብቅብሃል። በጎንደር በአራት ካምፕ የሚገኘው የብርሃኑ ጁላ ሰራዊት የኦሪንቴሽን ስራ እየተሰራ ሲሆን መንገድ የሚመሩ የሚሊሻ አባላት ጋር ትውውቅ ያደረጉና በተጨማሪም ሰራዊቱ ከሚቀርብለት ምግብና መጠጥ ውጪ ከየትም ቦታ እንዳይመገቡ አመራሮች ማስጠንቀቂያ ተሰጥተዋል። የሰራዊቱ አባላት ወደ ገጠር ከአስፓልት ለቀ መውጣት እንደሌለባቸው በጥብቅ የተነገራቸው ሲሆን የአካባቢ አጥኚና ጠቋሚ የሚሊሻ አባላት ስራ ሲጠናቀቅ የምሽግ ቁፋሮ ይጀምራል ተብሏል። በመጪዎቹ ቀናት ሰራዊቱ የከተማ ትጥቅ ቤት ለቤት እየዞረ እንዲያስፈታ ትዕዛዝ ተላልፎለታል። ክልሉ ከፍተኛ የሚባል የደፈጣ ውጊያ ችሎታ ያላቸው አደረጃጀቶች ያለበት በመሆኑ የትኛውም እንቅስቃሴ ከፍተኛ አጀባ እንደሚያስፈልገውና ይህንን አጋጣሚ በጉጉት የሚጠብቅ ኃይል እንዳለ ለሰራዊቱ ትናንት ቅዳሜ በነበረው ስብሰባ ተነግሯል። ክብሯትና ክብራን አድማጮቻችን፣ ይህ ጋሻ የአማራ ድምፅ ራዲዮ በ15360 ኪሎ ሄርስ ወይም በ19 ሜትር ባንድ አጭር ሞገድ ዘወትር እሁድ፣ ማክሰኞ፣ ሐሙስና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚተላለፍላችሁ የእናንተው ራዲዮ ነው። ክቡራትና ክቡራን አድማጮቻችን፣ ይህ ክፍል ሁለት የውይይት ፕሮግራማችን ነው። በዚህ የውይይት ፕሮግራም የኢትዮጵያ ሙስሊሞች ንቅናቄ ህብረት በሰሜን አሜሪካና የዲሲ የጋራ ግብረ ኃይል አመራር አባል አቶ ዑመር ሽፋ በወቅታዊው በአማራ ፖለቲካ ጉዳይ ላይ ውይይት ለማድረግ እዚህ ስቱዲዮ ተገኝቷል። ወንድሜ አቶ ዑመር ሽፋ እንኳን በሰላም መጣ። ሰላም ነው?
በጣም አመሰግናለሁ ወንድሜ ወንዴ። ሰላም ነኝ፣ አንተስ እንደምነህ? እኔም እዚህ እንደተለመደው በመገኘቴ በጣም ደስ ብሎኛል። አመሰግናለሁ።
አመሰግናለሁ ወንድም ዑመር። በጣም ብዙ ሊያወያዩን የሚችሉ ነገሮች አሉ። በሁለት ነገር ላይ እናተ ህዝባችን ጦርነት አውጆበታል። ስፍር ቁጥር የሌለው ሰራዊት አጥለቅልቆታል፣ ጎጃምን፣ ጎንደርን፣ ወሎንና ሸዋን። ይህ ዘመቻ የታወጀበት ዋና መንስኤ ሐሙስ ዕለት አቶ ግርማይ ሺጥላ በመገደሉ። አቶ ግርማይ ሺጥላን ማን እንደገደለ እስካሁን በግልጽና በይፋ ማረጋገጫ እየወጣ የለም። እስቲ አንተ እንደ ያውም በጣም ባለሙያ የፖሊስ መርማሪነትህ በዚህ በግድያው ዙሪያ ያስተዋልከውና እየታዘብከው ምንድን ነው? የአቶ ግርማ የሺጥላ ገዳይ ተጠርጣሪ ለአንተ ከሙያ አንጻር ማን ነው? ምን አይነት ኃይል ነው ወይ ሰው ነው የገደለው ብለህ የምታስበው? ከዚህን ጀምር ዑመር።
እሺ፣ በጣም አመሰግናለሁ ወንድሜ ወንዴ። እርግጥ ይሄ ሰፊ ጥያቄ ነው። ከሙያ አንጻር የተሰማኝን እናገራለሁኝ። ግን በመጀመሪያ ይህን ሰውዬ ግርማ የሺጥላ የተባለ እርግጥ ዛሬ በሕይወት ባይኖርም ታሪክ የሚያስታውሰው ለወደፊት የፋሽስቱ የአብይ አህመድ አገልጋይ በመሆኑ የወገኑ የአማራ ሕዝብ ጠላት በመሆኑ ነው። ሀቁ መነገር ስላለ ታሪክ የሚያስታውሰው በዛ መልክ ነው። ያው ምንድን ነው ብዙ ነገሮች እየተባሉ ነው። የእሱን ግድያ አስመልክቶ ብዙ ነገሮች እየሰማን ነው። የተለያዩ ስብስቦች፣ ሚዲያዎች የተለያየ ነገር ይላሉ። በብዛት ተስማሚ ሀሳቦች ናቸው። ማለት የተስማሚ ስል የሚስማሙ የማይጋጩ የብዙዎቹ ሀሳብ ተመሳሳይ ለማለት ነው። ግን አንድ ነገር ልበልና ማንም ይግደለው ማንም፣ እንደኔ ከሆነ ይህ ሰውዬ አንድ ጊዜ ብቻ ሳይሆን 1000 ጊዜ ቢሞት እኔ ለሱ መሞት እንትንም ሀዘን የምገልጽ ሰው አይደለሁ። ምክንያቱም ብትለኝ ይሄ ሰውዬ ለብዙ ወገኖች ህይወት ህልፈት ምክንያት የሆነ በተለይ የአብይን የኦሮሙማ አጀንዳ በአማራ ክልል ላይ እንዲስፋፋ በማድረግ የበላይ እንዲሆን በማድረግ ትልቅ ሚና የተጫወተ ሰው አማራ ስለሆነ እርግጥ ይሄ እንዴት ሊሆን ይችላል ተብሎ ሊጠየቅ ይችላል። ግን ይሄ የሆነው ነገር ነው፣ የታየው ነገር ነው። እሱ ብቻ አይደለም፣ ብዙ አማራዎች በዚህ ላይ የተሰማሩ እንዳሉ እናውቃለን። አማራውን አሳልፈው የሰጡት ከሌሎቹ ይልቅ ከራሱ ከአማራው አብራክ የወጡ ያስተማራቸው እነሱ እንደሆኑ ከአሁን ቀደም አለፍ አለፍ ብለን ጠቅሰነዋል። እንደዛ ነው እና ይህም ሰውዬ አንዱ ነው እና ማንም ይግደለው ማንም፣ እኔ በበኩሌ ብትጠይቀኝ ፈጣሪ የህፃናት የታረዱትን ህፃናቶች ደም አይቶ መልስ ሰጥቷል ነው። በወለጋ ውስጥ የታረዱትም ይሁኑ በአማራ ክልልም ውስጥ የታረዱት ይሁኑ ብቻ እሱ በህይወት እያለ የሚደግፈው የአብይ አህመድ ፋሽስት መንግስት በፈጸመው ግድያ ከዚች ምድር ላይ ወደማይቀረው የሄዱ ያለ ጊዜያቸው ያለ ወንጀላቸው በማያውቁት የታረዱት ቤት ውስጥ ገብተው የተቃጠሉ በማንነታቸው ማለት ገደል ውስጥ እንዲገቡ የተደረገ ቤታቸው በላያቸው ላይ የፈረሰ እና የሚይዙት የሚጨብጡት አጥተው ራሳቸውንም የገደሉ ሁሉ አሉ። ህፃናቶች የታረዱ አሉ። አማራ ስለሆነ ይሄ ሰውዬ በአማራነቱ አንድም ቀን ለነዚህ ድምፅ ሆኖ አያውቅም። ነገር ግን ይህንን የሚፈጽመውን አካል ወይም ስርዓት የአብይ አህመድን ስርዓት ማለት ነው 24 ሰዓት ሙሉ ዘብ ቆሞ የሚደግፍ ነበር እና የነዚህ እንባ ይህንን አምጡ። እኛ ደግሞ በህይወት ያለነው ወገኖቻችን የተጨፈጨፉብን፣ የታረዱብን፣ የተፈናቀሉብን ጠዋትና ማታ ትራውማታይዝ ሆ የምናለቅ አንገታችንን በሀዘን የደፋ የእኛ እንባ ጭምር ፈጣሪ አይቶ ያደረገው ነገር ማንም ይግደለው ማንም፣ እኔ በዛ መልክ ነው። ሰውየው የእጁን አግኝ ደፍሬ ፍርድ ሰጥቷል ፈጣሪ፣ አለቀ። ይሄ ነው ዋናው ነገር እኔ የምለው ይህንን ነው።
እንኳን ሞተ የምትለውን እኔ እጋራለሁ። ፕራክቲካሊ ግን በሱም በህይወት እያለ የበደለው የአማራ ህዝብ ተጠቃሚ ነው፣ ይጠቀማል። ግርማ በመገደሉ ኦኬ፣ ለምሳሌ ላደረገው እና ለሚያደርገው ጥፋት ተገላገልን ብለን እያሰብን ተገላግለን ነፃ እንወጣለን። በመገደሉ ትርፍን የአማራ ህዝብ የአማራ ኃይሉ ትርፍ ያገኛሉ ይጠቀማሉ ወይስ ማንም ይጠቀም?
እዚህ ላይ ጥንቃቄ ማድረግ ነው። ግን የአማራን ህዝብ የሚያስጨር የሚጨር የሚያዋር ሰው በፈጣሪም ይሁን በሌላ ምክንያት ሲገለል የአማራ ህዝብ ማይጠቅም። ምክንያቱም ይሄ ሰውዬ እንዳውም ለርዕሰ ብሔርነት እንደታጨ ሁሉ ሰምተን እና ይሄ ሰውዬ በህይወት ብዙ የበለጠ ጉዳት ሊያደርስ መገመት እንደምን እንዳውም አሁን በአማራ የኦነግ ኃይል በመከላከያ ዩኒፎርም ገብቷልና ትልቅ ጥፋት ለማድረስ ተደግሶ ነው የገባው እና አሁን ጀምሮታል እና እያጠፉ ነው፣ እየገደሉ ነው። ወጣቶችን በአጭር እየቀጩ ነው ያሉት። የአማራ ወጣቴ ነው ዛሬም የሰማ ነው እንደዛ ነው። ወደ 56 የሚሆኑ በመንዝ አካባቢ ይመስለኛል እንደተገደሉ ሰምተናል። እና ይሄ ሰውዬ የዛ አካል የነበረ እንዳውም ይሄንን ዘመቻ በአማራ ህዝብ ላይ የተከፈተውን የኦነግ ዘመቻ ከሚያስተባብሩት ውስጥ ከጀኔራል አበባው ታደሰ ጋር ሆኖ አንዱ እንደሆነ ዋናው ደጋፊውም እንደሆነ የሚታወቅ ነው። እና በእርግጥም የዚህ ሰውዬ መገለል የአማራን ህዝብ የማይጠቅምበት ምክንያት አይታየም። ምንድነው አሁን እሱን ምክንያት አድርጎ አብይ አህመድ ይህንን ውጊያውን ጀምሮታል፣ እንዲታወጅ አድርጓል፣ ስለዚህ እንደ ምክንያት ተጠቅሞበታል የሚል እየሰማን። አብይ አህመድ እንደዚህ ያለ ምክንያት የሚፈልግ አይመስለኝ። ይሄ ሰውዬ ከመሞቱ ቀደም ብሎ የሚፈልገውን ያህል ያለውን ያህል በመከላከያ ስም ኦነጎችን፣ የኦሮሚያ ክልል መከላከያ ልዩ ኃይሎች፣ ሌሎቹን ሚሊሻዎች፣ የኦሮሞ ክልል ሚሊሻዎችን፣ ሌሎችንም ጨምሮ አስገብቷል። አማራ በየቦታው አሰራል እና አብይ አህመድ ይሄ ሰውዬ በመሞቱ ይህንን ነገር አፋጠነው፣ አማራውን ሊጨርሰው ተነሳ በዚህ ምክንያት ምናምን የሚለው ነገር የሚሰራ ይመስል። አብይ አህመድ ፋሽስት ነው፣ ፋሽስት ምንጊዜም ፋሽስት ነው። ባለፈው 5 ዓመት ብዙ ወገናችንን አስጨርሷል። አማራውንም ብቻ አይደለም ሌላውንም አስጨርሷል። ስለዚህ አሁን እየሆነ ያለው ይሄ ሰውዬ ቢሞትም ባይሞትም የሚሆን ነገር ነው እና እኔ በዚህ በኩል ነው የማየው። ስለዚህ የዚህ ሰው መገለል የአማራን ሕዝብ ወይም ደግሞ ሌላውን ሰላም ፈላጊ ወገናችንን አላግባብ የሚገደለውን አላግባብ ቤቱ የሚፈር አላግባብ ጉዳት የሚደርስበትን በአጠቃላይ ይጠቅማል። እኔ በዛ መልክ ነው የማየው እና አዎ አዎ የአማራ ህዝብ ጠላቶች ቁጥር በቀነሰ ቁጥር የአማራ ህዝብ የማይጠቀምበት ምክንያት እኔ አይታይም። በዛ መልክ ነው የማየው ወንድም።
አመሰግናለሁ። ፋሽስቶች ምክንያት አይፈልጉም፣ ትክክል ነው። ለምሳሌ ትሬንዶችና ፓተርኖችን ስንመለከት አጫሉ ተገደለ፣ ለተገደለ ቅስፈት የጀዋር በኦሮሚያ ውስጥ ያለው የንጉስነት ፖለቲካ ሚና እንዲገረሰስ ቻለ። እነ እስክንድርም ተጠራርገው ታፈሱ። ለ1 ዓመት ከ8 ወር ከፖለቲካው መድረክ እንዲታገዱ፣ ምርጫውም ያለምንም ተቀናቃኝ እንዲካሄድ ተደረገ። አንደኛ። ሁለተኛ የሰኔ 15ቱ መለስ ብለን ስንመለከት እዚህ ጋር እነ ዶክተር አምባቸው በአሳምነው ተገደለ አለ። አሳምነው በህይወት ኖሮ ደግሞ ሪያሊቲውን ሀቁን ደግሞ እንዳይገልጽ በህይወት እንዳይያዝ እንዲገደል ተብሎ ተወስኖ ተገደለ። በዛን ዕለት ሳረም ተገደለ። በዚህም ተጠቃሚና አትራፊ የሆነ የወጣ ማን ነው? አብይ ነው። ይህንን ስመለከት አሁን ግርማ የሺጥላ ከመገደሉ ከሐሙስ በፊት ያለውን የአማራን ፖለቲካ ሁኔታን እንመልከተው። በጥሞና ልዩ ኃይሉና አማራ ፋኖ ትጥቅ መፍታት አለባቸው ብሎ ሰራዊት ልኮ ማስፈታት ግን አልቻለም። ህዝቡ ወጥቶ ተከላክለዋል፣ ሁኔታዎች አልፈቀዱለትም። ምክንያት አይፈልግም ፋሽስት የሚለውን ተቀብለን የሚፈልግበት ኤክሰፕሽናል ኬዝ ደግሞ አለ። ኤክሰፕሽናል ኬዞቹ ምንድን ነው? ለማስ ለሆነ ዘመቻ ኤክሰፕሽናል ኬዝ ይፈልጋል። ትግራይን መጥቀስ እችላለሁ። የሰሜን እዝ የሚለው ጥቃት ተነግሮ ነው ወደ ጦርነት የተገባው። ያ ሁሉ ጦርነት የተካሄደው ያ ክስተት ባይፈጠር ላይካሄድም ብለን ልናስብ እንችላለን። ይህንን ተመልክተን አጠቃላይ በጎንደር፣ በጎጃም፣ በሸዋ በተለይ በተገደለበት ዕለት ግርማ ምሽጎችን እዛ አካባቢ ላሉ የብርሃኑ ጁላ ሰራዊት ምሽግ ሲያስቆፍር አጠቃላይ እየተቆጣጠረ ሲያይ የነበረ ሰው ነው። ምሽግ ቁፋሮ ደረጃ የተገባበት ምክንያት ምንድን ነው ብለን ስንጠይቅ ወደፊት ገፍቶ የብርሃኑ ጁላ ሰራዊት ወደ ህዝቡ ገብቶ የተሰጠውን ትዕዛዝ ለመፈጸም የሚያስችል ነፃ እንቅስቃሴ ማግኘት አልቻለ። ይሄንን ነፃ እንቅስቃሴ ለመፍጠር ማሲብ የሆነ ግልጽ አሁን የታወጀውን አይነት የጦርነት አዋጅ ማወጅ አለበት። እዚህ ጋር አሁን ልዩነቶች አሉ። የህግ የበላይነትን ለማስከበር ትጥቅ አልፈታ ብሎ ያመፀን ህዝብ ሂድና ትጥቅ አስፈታ ብሎ ማዘዝ እና ሰራዊት ማዝመት፣ እዚህ ጋር የመንግስት ባለስልጣንን የገደለ ጽንፈኛ አሸባሪ ኃይል አለ። እሱን ለማጥፋት ዝመት ብሎ ማዝመት በጣም ሁለቱ ይለያያሉ። ለኔ ይሄኛው ሁለተኛው አንድ ባለስልጣን ተገድሎ ገዳዩን ጽንፈኞች ናቸው የገደሉት ብሎ ገልጾ እነዛን ጽንፈኛ ለማጥፋት መዝመት ኢንተርናሊም ኤንድ ኤክስተርናሊም ፖለቲካል ቤኔፊት አለው። ስለዚህ ይህንንስ እንዴት ነው የምታየው?
በጣም ጥሩ በጣም ጥሩ እንትን ያመጣኸው ነጥቦች ነው ያነሳኸው። ነገር ግን ቀደም ብዬ እንዳልኩት እነ አብይ አህመድ ወይም አሁን እሱ የሚመራው ፋሽስታዊ ስርዓት ለዚህ ሁሉ ጉዳይ ያለው አይመስለኝም። እርግጥ አሁን በመጨረሻ ያልካት ለውጭ ኮንሰምፕሽን የውጭ ደጋፊዎቹን ለማሳመን ምን አሁን ለሚፈጽመው ወንጀል አሁን እንደዚህ ያለ ነገር ተፈጽሞ ነው ብሎ ለማለት ለዛ ሊጠቅመው ይችላል፣ ለዛ እንደ ምክንያት ሊያቀርበ። ግን ደግሞ እስካሁን ድረስ የታየው ባህሪው ምንም ይሁን ምንም የፈለገውም ማድረግ እያደረገ ያለ ገዥ እንደሆነ ስርዓት እንደሆነ ነው የምናውቀው። እና ብዙም ይሄ ነገር ሊጠቅመው አይችልም የሚል ግምት አለኝ። በተለይ እርግጥ ለውስጥ ኮንሰምፕሽን ለሀገር ውስጥ ህዝብ ለማሳመን ምናምን የሚያምነውም ስለሌለ ለዛም ጭራሽ የሚጠቅመው አይደለም። በተወሰነ ደረጃ የውጭም ያሉት እናውቃለን ከሱ ጋር ያላቸውን ግንኙነት በልባቸው ሀቁን ያው። ስለዚህ ይሄ ነገር ኦልሬዲ ሀይሉን አስገብቶ በመጠባበቅ ላይ የነበረ ስለሆነ የአማራን ክልል አስቀድሞ ወሮ የወረረበት ሁኔታ ስላለ ይሄ ለሱ እንትን አይመስለኝም፣ በቂ ምክንያት አይመስለኝም። እና እኔ በዛ መልክ ነው የማየው። ግን በተወሰነ ደረጃ መጨረሻ የጠቀስካል ለውጭ ኮንሰምፕሽን ለሱ ለሚደግፉት የውጭ ኃይሎች ሊሆነ ይችላል። ጥሩ ምክንያት ነው ይሄ ምናምን እያሉ ከጎኑ ሊቆሙ ይችላሉ። በዛ መልክ እንውሰደውን ቅድም ወደ ጠየ ከፖሊስ አንድ እኔ ቀደም ትሬንድ የሆንኩኝ ከአባዲና ፖሊስ ኮሌጅ በምርመራ በኩል የሰለጠንኩ ሰው ነኝ እና በፖሊስ ሙያዬም ሰርቻለሁ ሀገር ቤት። እንዴት ነው የምታየው ብለህ ጠይቀህ ነበር እና በጣም የሚገርም ነው ይሄ።
ትክክል ነህ እንበል፣ አንተ የፖሊስ አሁን ኢትዮጵያ ውስጥ ያለ የፖሊስ ኮሚሽነር ነህ ልበል፣ ራስህን አዲስ አበባ አድርገውና የፖሊስ ኮሚሽነር ነህ። ግድያው ተፈጸመ የሚል ዜና ሰማ። ተጠርጣሪውን የምትገልጽበትን ሂደት እስቲ ንገረ። በዚህ መልኩ ይሁን ጥያቄ ቀጥል።
ጥሩ ግን አንድ ግንዛቤ ውስጥ ማስገባት ያለብን እኔ ኢትዮጵያ ውስጥ ሆኜ የፖሊስ አዛዥ ብሆን የምሰራው የሚነገረኝ ከበላይ የሚመጣውን ከአብይ አህመድ ፖለቲካዊ ወይም ደግሞ ለአብይ አህመድ የፖለቲካ ፍጆታ የሚውል ነገር ይህንን እንለይ። እውነተኛ ፖሊስ እንደምናውቀው በተደጋጋሚ ፍርድ ቤት የለቀቃቸውን በዋስትና ፖሊስ አለቅም ያለበት ሁኔታ አለ እና አሁን ያለው የፖሊስ ክፍል የፖለቲካ መስና አገር ቤት በአሁኑ ሰዓት ብሆን ኖሮ አሁን እየተሰራ ያለውን ነው የምሰራው ማለት ነው። በቃ የተፈለገውን መንግስትን ይጠቅማል ብለው አሁን ያለውን አገዛዝ ይጠቅማል፣ ይህን ዘረኛ ስርዓት ይጠቅማል የምለውን ነገር ነው የምሰራው ማለት ነው። እና ይህን በዛ እንተውና ግን እውነተኛ ፖሊስ መስራት የነበረበት ምንድን ነው? ይሄ ነገር የተፈጸመበት ቦታ በአስቸኳይ መድረስ ያለ የአካባቢው ፖሊስ ደርሶ ያንን አካባቢውን የክራይም ሲኑን ወንጀሎ የተፈጸመበትን ቦታ ይከልላል። ከልሎ በተለይ በምርመራ ስልጠና የወሰዱ ፖሊሶች እንዲመጡ ይደረጋል። መርማሪዎች መጥተው አካባቢውን ማስረጃ ለማስረጃ ማስረጃ ይፈልጋሉ። ምን ይላሉ የሰዎች እንደውም መነቃነቅ የለባቸውም እኮ በህይወት ካሉ። እርግጥ በአምቡላንስ እርዳታ የሚደረግበት ሁኔታ አለ በአስቸኳይ ግን በህይወት ካለ እዛው ባሉበት ፎቶግራፍ ተነስቶ ያሉ ማስረጃዎች ተሰብስበው ምን ተብሎ ቀስ ተብሎ አሻራ ምናምን ካለም የአሻራ ሁኔታ እርግጥ ይሄ በርቀት ተኩስ የተደረገ ነው የሚመስለኝ እንደሰማ ነው፣ ወይም እዛም ተደርጎም ሊሆን ይችላል። ራሱ የቁስሉ አይነት ራሱ የጥይቱ የመጣው ከርቀት ነው ከቅርብ ነው የሚለው ሁሉ የሚለይበት ሁኔታ አለ እና ያን ሁሉ ጥንቃቄ ተደርጎ እዛ የተገኙ በጥይት መኪናዎች ተበሳስተው እንደሆነ እነሱ ሁሉ ሌሎችም ለሌሎችም ነገሮች ቀለሆች እዛ ቦታ እና አሻራም የሚገኝ ከሆነ አሻራ ሁሉ ተወስዶ የሰዎቹ አወዳደቅ ተነስቶ ከየት አቅጣጫ ነው ጥይት የመጣው ምናምን የሚለው ነገር በሰፊው ተነስቶ ከዛ በኋላ ነው ሰውነታቸው የሚነሳ እና መኪናዎች ምኖች እዛ ውስጥ የነበሩ መኪናዎች ለኤግዚቢት ተጎትተው ነው ተጭነው ነው በዚህ መልክ ነው ከዛ በኋላ ሁኔታው በተለየ መልክ በተለይ የሰው ህይወት ያለፈበት ስለሆነ የአንድ ሳይሆን የአምስት በአጠቃላይ የአምስት ሰዎች ነው የሰማነው። ሰባት ደርሰዋል። እሺ የቆሰሉም እንዳሉ ሰምተናል። እና እነሱንም የእነሱንም የቆሰሉትንም መናገር የሚችሉ ከሆነ ቃል መውሰድ አለ ምን አለ ብቻ ይሄ ራሱ ፕሮሰሱ ጊዜ ይፈጃል ማለት ገብቶሃል። ጊዜ ይፈጃል እና ግን የሆነው ምንድን ነው? በዚህ መልክ ነው መሰራት የነበረ። የሆነው ግን ምንድን ነው? ወዳው ይህ ሁኔታ እንደተፈጸመ ጠቅላይ ሚኒስትር ተብዬው የሆነች ነገር ጽፎ ነው ያወጥ እንዳየ ነው። ወዳ እዛ አካባቢ ፖሊስም ሳይደርስ ሊሆን ይችላል። ፖሊስም ይሄድ አይሄድም የምናውቀው ነገር የለም በነገራችን። ስለዚህ ለእኔ አስቀድ ጥርጣሬ ቀስቅሶብኛል ይሄ ነገር። የጠቅላይ ሚኒስትሩ ጽሑፍ ልበለው ቃል ልበለው ብቻ ወጥቶ የተናገረ ይሁን ምን ይሁን ብቻ ምን ይሁን በዛ ቅጽበት የሆነ ስለሆነ ቀደም ብሎ የተዘጋጀ ነው ማለት እንዳውም
የምትገደለው በዘር ተለይታ የምትታረደው የምትታረደው